Пнота врат, є хапатин, Радіо Ноу. Пнота врат, є хапатин, сагал глот. КВТНТ, сабат мато саласа АМ, діхом. КВКДЛ, астраулет хамса АМ, гар бемет табабер. ዘወትር ቅዳሜ ከቀኑ 8 ሰዓት እስከ 9 ሰዓት የሚያስተላልፈውን ዝግጅት አሁን ይጀምራል። በመላው ዓለም ያላችሁ አድማጮቻችን ዝግጅታችንን www.730wtnt.com ማዳመጥ ትችላላችሁ። በተጨማሪም ይህንን ዝግጅታችንን ለአንድ ሳምንት ያህል በeprp.com እና በfnote.org ማለትም finote.org መከታተል መቻላችሁን እንገልጻለን።
ዛሬ ግንቦት 17 ቀን 2005 ዓመተ ምህረት ነው። አድማጮቻችን እንደምን ሰምታችኋል? የዛሬ ዝግጅታችንን በዜና እንጀምራለን። ከዜናው በማስከተል ሳምንታዊ የዜና ዝግጅታችንን እናቀርባለን። ከዜናው ዘገባው በማስከተል የዝግጅት ክፍላችን የቀረበ ጽሑፍ እናሰማለን። በመጨረሻም ይቅርታ ሳይቀድም በሚልስ ደንበኛችን ወዘሯ አጭር ጽሑፍ ልኮልናል። እሱን አንብበን የዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው።
በቅድሚያ ግን አርዕስተ ዜናዎችም የሰማያዊ ፓርቲ የጠራው ሰላማዊ ሰልፍ ግዜና ቦታ ተለወጠ። አምነስቲ ኢንተርናሽናል በአመታዊ ሪፖርቱ የወያኔ አገዛዝ መብት ረጋጭ ነው አለ። የኢትዮጵያ የብር ዋጋ አሁንም እያሽቆለቆለ ነው። የኢትዮ ኬንያ የኤሌክትሪክ መስመር ዝርጋታ ከአምስት ዓመት በኋላ ይጠናቀቃል። በወያኔ ሙስና ድራማ የተከሰሱ ሰዎች ቁጥር 54 ደረሱ። ወያኔ ያሰራቸውን የፖለቲካ እስረኞች ወደ ዝዋይ አዛወራቸው የሚሉት ናቸው። ለነኝህና ደለሎይ ዘናዎች ዝርዝሩን እነሆ። ሰማያዊ ፓርቲ ለግንቦት 17 ቀን ለዛሬ በአፍሪካ ህብረት መሰብሰቢያ አዳራሽ ፊት ለፊት ጠርቶት የነበረውን ሰላማዊ ሰልፍ ለሚቀጥለው ሳምንት ለግንቦት 25 ቀን ማዛወሩን አስታውቋል። ፓርቲው የሰላማዊ ሰልፉን ቀንና ቦታ ለመለወጥ የተገደደው ለግንቦት 17 ቀን 2005 ሰልፍ በቂ የጸጥታና ተራተኛ ፖሊስ ኃይል ያዲስ አበባ አስተዳደር ማቅረብ ባለመቻሉና 50ኛው የአፍሪካ ህብረት ባል ተጨማሪ የሰው ኃይል በማስፈለጉ ነው ብለዋል። ይሁን እንጂ ከዚህ በፊት የሰላማዊ ሰልፉን መጠየቂያ ደብዳቤ ለመቀበል ፈቃደኛ ያልሆኑት የአዲስ አበባ ከተማ ባለስልጣኖች አሁን የሰልፉን ፈቃድና ዕውቅና ለሰማያዊ ፓርቲ የሰጡ ሲሆን በፈቃዱ መሰረት እሁድ ግንቦት 25 ቀን 2005 ዓ.ም ከጠዋቱ አራት ሰዓት ግንፍሌ ከመገኘው የሰማያዊ ፓርቲ ጽፈት ቤት ተነስተው 4 ኪሎ ፒያሳ ቸርቸር ጎዳናን ይዞ ወደ ኢትዮ ኩባ አደባባይ እንደሚዘልቅና እስከ ቀኑ 8 ሰዓት ድረስ እንደሚቆይ ታውቋል። የአሜሪካን የውጭ ጉዳይ መስሪያ ቤት ኃላፊ ጆን ኬሪ በአፍሪካ ህብረት 50ኛ በዓል ላይ ለመገኘት በጠጥታና በአፍሪካ ጉዳዮች ላይ ከአፍሪካ ህብረት መሪዎች ጋር ለመነጋገር አዲስ አበባ ገብተዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ በአዲስ አበባ ቆይታቸው በተለይ በማሊና በሰሜናዊ ናይጄሪያ ከአክራሪ ሙስሊሞች ጋር ስለሚደረገው ውጊያ ይነጋገራሉ ተብሎ የሚጠበቅ ሲሆን ከአዲስ አበባ ጉዟቸው በፊትም የናይጄሪያ መንግስት በሰሜናዊ ግዛቱ ከባኮ ሐራም ሚሊሻዎች ጋር ለሚያደርገው ጦርነት ድጋፋቸውን መስጠታቸው ይታወሳል። ጆን ኬሪ ከዛሬ ሁለት ከአፍሪካ መሪዎች ጋር በአፍሪካ ስላለው የጸጥታና አሸባሪነት ችግር መምከራቸው ሲታወቅ አሜሪካ በማሊ የፈረንሳይ ወታደሮች ለቆ ሲወጡ የአፍሪካ ኃይል እንዲተካ እገዛ እንደምታደርግ መናገራቸውም ተሰምቷል። ብዙ የሰብአዊ መብት ተመልካቾች እና የዲሞክራሲ ተሟጋቾች የአሜሪካ ውጭ ጉዳይ መስሪያ ቤት ኃላፊ በአፍሪካ ስላለው የመብት ረገጣና የዲሞክራሲ መጥፋት ምንም ሳይናገሩ በጸጥታ ችግር ላይ ብቻ ማተኮራቸው ለአፍሪካም ባገነኖች የልብ ልብ የሚሰጥና ለማንኛቸው ናቸው። ለማንኛውም አይነት የጸጥታ ችግር ምንጩ አምባገነንነትና የዲሞክራሲ መጥፋት መሆኑን ይገልጻሉ። የወያኔ አገዛዝ ከምዕራባውያን አሳደሮቹ ጋር በመተባበር በኢትዮጵያ ውስጥ እድገት እንደመጣ፣ ልማት እንደተስፋፋ፣ 11 ከመቶ የኢኮኖሚ እድገት እንደተመዘገበ በሚገልጹበትና ሐሰት ፕሮፓጋንዳ በሚነፉበት በአሁኑ ወቅት በአገሪቱ ከፍተኛ የኢኮኖሚ ውድቀት እንዳለና የአገሪቱ ገንዘብ ብር የመግዛት አቅም እጅግ መዳከሙንና የዋጋ ግሽበቱን በማየሉ ወያኔ ተጨማሪ ብሮችን በማተም ማሰራጨቱ ተጋልጧል። በብሔራዊ ባንክ ውስጥ የሚሰሩ ወገኖች እንደገለጹት ባለፉት 6 ወራት ብቻ ወያኔ 4 ቢሊዮን ኢትዮጵያ ብር አሳትሞ ማሰራጨቱን ገልጸው ያለ ተመጣጣኝ ምርት ገንዘብ ብቻ ማተሙ የዋጋ ግሽበቱንና የብር የመግዛት አቅምን እንዳዳክመው፣ በባንኮች ህጋዊ ምንዛሪም 1 ዶላር ከ19 ብር እየተመነዘረ ሲሆን በጥቁር ገበያ ደግሞ 1 ዶላር 21 ብር መድረሱ ተገልጿል። ወያኔ ሰራሹ የኑሮ ውድነት ህዝቡን እያደቀቀውና ኑሮውን ከቀን ወደ ቀን እንዲከብድና እንዲከፋ እያደረገ መሆኑም ታውቋል። የባህር ዳር ከተማ በሁለት ሳምንት ውስጥ ለሁለተኛ ጊዜ ከፍተኛ አደጋ እንደገጠማት ተገለጠ። ፋሲለደስ ሲባል የነበረ ጀልባ በጣና ሐይቅ ላይ በመስጠሙ ቢያንስ ከአምስት ሰዎች በላይ መሞታቸው ተዘግቧል። በዚህ አደጋ ከ16 ሰዎች በላይ ሆስፒታል የገቡ ሲሆን አደጋው እሁድ ግንቦት 11 ቀን 2005 ዓመተ ምህረት የደረሰ ሲሆን የአደጋው መንስኤና ምክንያት ግን ለጊዜው አልተገለጠም። የማዕበል አደጋ በጣና ሐይቅ ላይ ያልተለመደ ሲሆን ሰጠመች የተባለው ጀልባም አዲስ ናት መባሉ በማዕበል አደጋ ይሁን በቴክኒካል ችግር መስጠሟ ይህ ዜና እስከተጠናከረበት ድረስ እየተጣራ እንደነበረ ለማወቅ ተችሏል። ይህ በእንዲህ እንዳለም በባህር ዳር ከተማ የሚገኘው የጂን አድ እጣን መጋዘን ምክንያቱ ባልታወቀ ሁኔታ መቃጠሉ ሲታወቅ፣ የእሳት አደጋውን ለማጥፋት የከተማው እሳት አደጋ ብቻ ሳይሆን የአየር ኃይል ጭምር ተባባሪ መሆናቸው ናቸውም ታውቋል። በሁለት ሳምንት ጊዜ ውስጥ በፖሊስ ግድያ፣ የጀልባ መስጠምና በመጋዘን ቃጠሎ የተጠቃችው ባህር ዳር ያጋጣሚ ሁን ታስቦ የተሰራ ህዝቡን እያጠያየቀ መሆኑ ታውቋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በኢትዮጵያ ውስጥ የሰብአዊ መብቶች እንደማይከበሩ፣ ሀሳብን በነጻነት የመግለጽ መብት መነፈጉ፣ ነጻ ሚዲያ መጥፋቱ፣ የፖለቲካው ሜዳ በወያኔና እርሱን ለሚመስሉት ብቻ እንጂ ለተቃዋሚ የፖለቲካ ድርጅቶችና ለሲቪክ ማህበራት ሜዳው መጥበቡን በመግለጽ ሰላማዊ ተቃውሞን ለመክታት የወያኔ ቡድን ያለ ፍርድ ቤት ትእዛዝ ሰዎችን እንደሚያስር፣ ነዋሪዎቹን ያለ ፍላጎታቸው በግዳጅ ከመኖሪያቸውና ከመሬታቸው እንደሚያፈናቅል፣ በአደባባይ ተቃውሞን በሰላማዊ መንገድ መግለጽን ፈጽሞ የከለከለ መሆኑን በማተት ሀሳባቸውን በነጻ የገለጹ ነጻ ጋዜጠኞች በሽብርተኝነት ስም ወደ ወህኒ እንደተጓዙ፣ ለእምነት ነጻነታቸውን የጠየቁ የሙስሊም ህብረተሰብ አባላት ላይም ህገወጥ ተግባርና እስር እንደሚፈጸም፣ በእስር ቤት ውስጥም ዘግናኝ የተባሉ የማሰቃያ ዘዴዎች ሁሉ እንደሚጠቀም በማተት በመላ አገሪቱ የወያኔ ጸጥታ ኃይሎች ያለ ምክንያት ግድያ እንደሚፈጽሙ በዋቢነት ያብራራ ሲሆን የወያኔ የከፋ የሰብአዊ መብት ረገጣንም ለተባበሩት መንግስታት ድርጅት እንደሚያቀርብ አስታውቋል። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ከፍኖተ ህብረት የኢሃፓ ድምጽ ነው። የአፍሪካ ልማት ባንክ በሰጠው የ338 ሚሊዮን ዶላር እና የዓለም ባንክ ባበደረው 684 ሚሊዮን ዶላር የሚዘረጋው የኢትዮ ኬንያ ከፍተኛ ኃይል ያለው የኤሌክትሪክ መስመር በመስከረም ወር እንደሚጀመርና ከአምስት ዓመት በኋላ እንደሚጠናቀቅ ተገለጸ። ይህ 1068 ኪሎ ሜትር ርዝመት ያለው የኤሌክትሪክ ኃይል መስመር ከኢትዮጵያ ወላይታ ሶዶ ተነስቶ ሱስዋ ወደ ተባለው የኬንያ ከተማ የሚተላለፍ ሲሆን የኤሌክትሪክ መስመሩ 437 ኪሎ ሜትር በኢትዮጵያ ግዛት ውስጥ የሚያልፍ ሲሆን ቀሪው 631 ኪሎ ሜትር በኬንያ ግዛት የሚሰራ ይሆናል። ለዚህ የኤሌክትሪክ ፕሮጀክት ወያኔ 32 ሚሊዮን ዶላር ሲያዋጣ ኬንያ ደግሞ 88 ሚሊዮን ዶላር የምታዋጣ ሲሆን የፈረንሳዩ ልማት ኤጀንሲም 118 ሚሊዮን ዶላር ይሰጣል ተብሎ ይጠበቃል። ወያኔ ይህንን 2000 ሜጋዋት ኃይል ያለው የኤሌክትሪክ ኃይልን ለኬንያ ለመሸጥና 870 ሺህ ኬንያውያን አስተማማኝ የኤሌክትሪክ ኃይል በማግኘት ህይወትን ይለውጣል ቢባልም በኢትዮጵያ ውስጥ ግን ዋና ከተማዋን አዲስ አበባን ጨምሮ የኤሌክትሪክ ኃይል በበቂና አስተማማኝ ሁኔታ እንደሌለ ይታወቃል። ወያኔ ግን የባለስልጣኑን ኪስ በኢትዮጵያ የተፈጥሮ ሀብትና ኪሳራ ለማዳበር በማሰብ ብቻ ፕሮጀክቱን መዘርጋቱ ብዙዎቹ ይስማሙበታል። የወያኔ ቡድን በግፍ በማሰር በፖለቲካ ፍርድ ቤቱ ጥፋተኛ በማለት የእስር ዘመን የፈረደባቸው የፖለቲካ እስረኞችን ወደ ዝዋይ እስር ቤት ማዛወሩ ታወቀ። የወያኔ ቡድን የፖለቲካ እስረኞችን ለምን ወደ ዝዋይ እስር ቤት እንዳዛወራቸው የታወቀ ነገር የሌለ ይሁን እንጂ በዚህ እስረኞችን ከቤተሰቦቻቸውና ከዘመዶቻቸው ለማራቅ በማሳብ ወደ ዝዋይ እስር ቤት ከሶስት ስሩት ውስጥ የአንድነት ፓርቲ ከፍተኛ አመራር አቶ ናትናኤል መኮንን፣ የኢትዮጵያ ብሔራዊ አንድነት ፓርቲ ፕሬዝዳንት አቶ ዘሪሁን ገብረ እግዚአብሔር፣ የመላ ኢትዮጵያ ዴሞክራቲክ ፓርቲ የህዝብ ግንኙነት ኃላፊ አቶ ክንፈ ሚካኤል ደበበ እንደሚገኙ እንደነበረ ሲታወቅ የፖለቲካ እስረኞቹ ወደ ዝዋይ እንዲወሰዱ እንደተወሰዱም ለቤተሰቦቻቸው ሆነ ለነርሱ ሳይነገር ግንቦት 10 ቀን 2005 ዓ.ም ከክሊንቶ እስር ቤት ወደ ዝዋይ እስር ቤት መጋዛቸው ታውቋል። ባለፈው ወር ጋዜጠኛ ውብሸት ወደ ዝዋይ እስር ቤት መወሰዱ አይዘነጋም። በየወቅቱና በየጊዜው በኢትዮጵያ ውስጥ የሚነሱ ተላላፊና በወረርሽኝ መልክ የሚነሱ በሽታዎችን ህዝቡን እንደቀጠለ ያረገፉ ይሁን እንጂ አገዛዙ ብዙ ትኩረት እንደማይሰጠው ተደጋግሞ የታየ ሲሆን ሰሞኑን በሐዋሳ፣ በአዲስ አበባ፣ በጋምቤላና በሌሎች ከተሞች የተስፋፋው የማጅራት ገትር በሽታ ብዙ ሰው እየገደለ ይሁን እንጂ ወያኔ ባለስልጣኖች ዘግይተው ለማጅራት ገትር በሽታ ክትባት ይጀምሩ እንጂ አሁን ለአፍሪካ ህብረት የሀገሪቱን ገጽታ ያሳጣል በማለት ክትባቱን ማቆማቸውና ስለ ተላላፊው በሽታም በምንም መልኩ በሚዲያ እንዳይዘገብ ከልክለዋል። ከማጅራት ገትር በተጨማሪ የኩንፊን በሽታ ህጻናትና አዋቂዎችን እየጠቃ መሆኑም ታውቋል። የወያኔ ዘረኛና አምባገነን አገዛዝን በመጥላት የተሻለ ህይወትና ጥቅም ለማግኘት በርካታ ኢትዮጵያ ምሁራን አገር ጥለው እየተሰደዱ መሆናቸው ተደጋግሞ የተገለጸ ሲሆን ይህ የምሁራን ፍልሰት አሁንም እንዳላቆምና በተገኘው አጋጣሚ ሁሉ ውጪ የወጡ ምሁራን ወደ ሀገር የመመለስ ፍላጎታቸው እጅግ እያነሰ እንደመጣ ታውቋል። በቅርቡ ከአዲስ አበባ ዩኒቨርሲቲ መምህራኖች ለትምህርት ተብለው ወደ ካናዳና አሜሪካ ይላኩ እንጂ ወደ ሀገር ተመልሰው የወያኔን ዘረኛ የፖለቲካ ጫና ለመሸከም ባለመፈቀድ በየሀገሮቹ ጥገኝነት መጠየቃቸው የታወቀ ሲሆን አዲስ አበባ ዩኒቨርሲቲ የተፈጥሮ ሳይንስ ትምህርት ክፍል ውስጥ የነበሩ የሳይኮሎጂ ትምህርት ክፍል ኃላፊ፣ የንግድ ስራ ኮሌጅ የጠቅላላ ኮርሶች ቡድን ኃላፊም ለትምህርት እንደተላኩ ወጣው መቅረታቸው ታውቋል። የወያኔ አገዛዝ በሀገሪቱ ባሰፈነው ዘረኛ አገዛዝና በፈጠረው ልቅና ቅጥያጣ የኑሮ ውድነት ሳቢያ የኢትዮጵያ ምሁራንና ባለሙያዎች ባገኙት አጋጣሚ ሁሉ ውጪ ወጥተው የሚቀሩ ሲሆን በእግር በድንበር ዘለው ወደ አረብ ሀገሮችና ወደ ደቡብ አፍሪካም የሚሰደዱ ኢትዮጵያን ወጣቶች ቁጥርም በቀላሉ የሚታይ አይደለም። የወያኔ አገዛዝ ለህዝብ መነጋገሪያ ርስት ለመስጠት በውስጣቸው ያለውንም ችግር ለማስተንፈስ የፖለቲካ ድምታ ያለው የሙስና እስር እያስፋፋ መሆኑ ታውቋል። በሙስና ታስረው የወያኔ ፍርድ ቤት የቀረቡት ባለስልጣኖችና ነጋዴዎች ቁጥር 54 የደረሰች ሲሆን ባለሀብቶቹም ሆነ ባለስልጣኖቹ በሙስና ተከሰው ፖሊስ 14 ቀንና 7 ቀን ቀጠሮ በመስጠት የዋስ መብት በመከልከል በእስር እንዲቆዩ እየተደረገ ሲሆን አንዳንድ የወያኔ ከፍተኛ ባለስልጣናት የጸረ ሙስና ኮሚሽን መርማሪዎችን በግልጽ መናገር መጀመራቸው ጉዳዩ ተያያዥ ይሆናል የሚል ግምትንም ከፍ አድርጎታል። በሌላ በኩል ደግሞ በቅርቡ ሰንደቅ ጋዜጣ ዋና አዘጋጅ ፍሬው አበበ በማዕከላዊ ወንጀል ምርመራ ቃሉን እንዲሰጥ የተደረገው ከሰባት ወር በፊት አዜብ መስፍን በቤተ መንግስት ለመውጣት ፈቃደኛ አይደለችም በማባሉ ሲሆን የወያኔ ንግድ ሸሪክ መሐመድ አላሙዲ የሚታገዘው ሰንደቅ ጋዜጣ አዘጋጅ አሁን ክስ የተመሰረተበት አዜብ መስፍን ከገቢዎችና ጉምሩክ መስሪያ ቤት ምክትል ሌተር ከነበረው ከገብረ ውሃድ በድንገተኛ አደጋ ሞተ ከተባለው ከወያኔው ከያኔ እያሱ በርሄ ጋር የቴሌቃዎችን በህገወጥ መንገድ በማስመጣት በወር እስከ 20 ሚሊዮን ብር ድረስ ከቴሌይ ሰርቆ የነበሩትን ጉዳይ ለማዘናጋት መሆኑ ሲታወቅ የአዜም መስፈን ስም በጸረ ሙስና ቢሮ ውስጥ ደጋግሞ መነሳቱም ተሰምቷል። በተመሳሳይ ዜና የወያኔ ቡድን በሙስና ሰበብ ያሰራቸው የባለስልጣኖቹን የባለሀብቶቹንና የደላላዎቹን የባንክ ሂሳብ ማሳገዱ ታወቀ። የታሰሩት በሙሉ በሀገሪቱ ውስጥ ባሉት የግል ባንኮችም ሆነ በመንግስታዊ ንግድ ባንክ ያላቸው ሂሳብ በሙሉ እንዳይንቀሳቀስ እግድ ተጥሎበታል። አድማጮቻችን ለዛሬ ያዘጋጀነው ዜና በዚሁ አበቃ።
ለውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ለሀገሬ ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነት። አይ የተወለዱብሽ እምዬ እናት ሀገር ለእኔም ሀገሬ ነሽ ኖሪ በነፃነትሽ።
ታላቅ የተንቦላ እጣ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽና ፍኖተ ህብረት የኢሃፓ ድምጽ በአገር ውስጥም ሆነ በውጭ አገር ለሚገኙ ኢትዮጵያውያን አገልግሎት መስጠት ከጀመሩ በርካታ ዓመታትን አስቆጥረዋል። በእውነተኛ መረጃ ላይ የተመሰረቱ ወቅታዊ ዜናዎችን በማስደመጥ በአገራችን የፖለቲካ የሶሻልና የኢኮኖሚ ሁኔታዎች ላይ ዘገባዎችን ትንታኔዎችን ግምገማዎችን በማቅረብ የፖለቲካና የሃይማኖት እንዲሁም የሲቪክ የሙያ ማህበራት መሪዎችን እና ታዋቂ ግለሰቦችን አቅርበው አስተያየታቸውን እንዲሰጡ በማድረግ ወዘተ አገልግሎታቸውን ሲያቀርቡ ቆይተዋል። እነዚህ ሬዲዮ ጣቢያዎች ለህብረተሰቡ የሚያደርጉት አገልግሎት እንዳይቋረጥ የገንዘብ ድጋፍ የሚያስፈልጋቸው በመሆኑ እንደተለመደው በዚህ አመትም የቶምቦላ ዕጣ ስለተዘጋጀ ትኬቶችን በመርዳት እንድትተባበሩን በአክብሮት እንጠይቃለን። የአንድ ቲኬት ዋጋ $10 ሲሆን አንደኛ ዕጣ አይፓድ ሁለተኛ HD ቴሌቪዥን ያስገኛል። የተለያዩ ሽልማቶች የሚያስገኙ ተጨማሪ ዕጣዎችም አሉ። ዕጣው የሚወጣበት ቀን July 6, 2013 በዋሽንግተን ዲሲ ነው። ቲኬቶቻችንን ከሬዲዮ ጣቢያው ረዳቶችና ተባባሪዎች እጅ ማግኘት የሚቻል ሲሆን በተጨማሪም በስልክ ቁጥር 202-291-4217 በመደወል ወይም በኢሜይል አድራሻችን efdpu@aol.com በመጻፍ ማግኘት ይቻላል። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽና ፍኖተ ህብረት የኢሃፓ ድምጽ ሬዲዮ።
አባይ የምግብ አደባባይ።
አባይ አባይ ያገርናት ያገር ሲሳይ የወገን እንጎቻ አብሳይ ወብ ጽጌረዳ በሾሆች ተከበሽ አሁን ላንቺ ምን ስም ይውጣልሽ እንዲህ ዳምኖ ዳምኖ የዘነበ እንደሆን ምን አይነት በሬዎች ይጠመዱ ይሆን ይያለ ባላገር በሶቱን ሲናገር ወይ ሀገር ወይ ሀገር ወይ አባይ ገባሻሉ ከሰው ሀገር። ለዚህ ነው በሶቱን ለመወጣት ከፈለጉ ወደ አባይ ገበያ ይምጡና በጎ በጎን ያወጋን የማይጠገበውን የምግብ ማዕድ እንቋደስ። አምላክ አንድ ያድርገን አሜን። አባይ የምግብ አደባባይ። ለበለጠ መረጃ በ703-998-5322 ይደውሉልን።
ባጭር ጊዜ ውስጥ እናና ተወዳጅነትን ያተረፈው የአብሲኒያ የኢትዮጵያ ሬስቶራንት በንጽህናና በባለሙያ የተዘጋጁ ጣፋጭ የጾምና የፍስክ ምግቦችን በጥራት ማቅረብ መቀጠሉን እየገለጸን የጋምቤላ ስፖርት ባርም ማንኛውም የስፖርት እንቅስቃሴን ማሳየቱን ከሰኞ እስከ አርብ ከ4 ፒኤም እስከ 8 ፒኤም የሃፒ አወር እንዳለው እየገለጸን የመኪና ማቆሚያ ከሬስቶራንቱ ጀርባ እንደልብ መሆኑን እንገልጻለን። አብሲኒያ የኢትዮጵያ ሬስቶራንት የቢሮ ክፍሎችን ለኪራይ የሚሆኑ የመሰብሰቢያ አዳራሾችም እንዳሉት ይገልጻል። ዘወትር አርብ ቅዳሜና እሁድም የሚዝናኑበት የሚደሰቡበትና የሚጨፍሩበት የሙዚቃ ዝግጅትም እንዳለን ስንገልጽ በታላቅ ደስታና ኩራት ነው። ጣፋጭ ምግብ በልቶ ለመዝናናት የአብሲኒያ ሬስቶራንት አድራሻችን 8221 ጆርጂያ አቨኑ፣ ስልክ ቁጥራችንም 301-562-5911 ነው። የአብሲኒያ ሬስቶራንት።
ደረሰ የዘንድሮ የሰሜን አሜሪካ ስፖርትና ባህል ፌዴሬሽን ፌስቲቫል ከጁን 30 እስከ ጁላይ 6 በዩኒቨርሲቲ ኦፍ ሜሪላንድ በርድ ስታዲየም ይካሄዳል። የዘንድሮ ለየት የሚያደርገው ፌዴሬሽኑ 30ኛ ዓመት በዓሉን ከልጅ ልጆቹ ጋር በደማቅ ሁኔታ ማክበሩ ነው። በ30ኛው ዓመት 30 ምርጥ የእግር ኳስ ቡድኖች ተፋጠዋል። ዘንድሮ ለየት ባለመልኩ የሴቶች የእግር ኳስ ቡድኖች በታዋቂዎቹ የሴት አትሌቶቻችን ጥሩነሽ ዲባባ፣ መሰረት ደፋር፣ ተኪ ገላና ታጅበው ምርጥ ፉክክር ያሳዩናል። የዘንድሮ የሰሜን የሰሜን አሜሪካ ስፖርትና ባህል ፌዴሬሽን የክብር እንግዳ አንጋፋው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች አቶ አረፋይኔ መትኩ። ልብ ይበሉ፣ የዘንድሮ የሰሜን አሜሪካ ስፖርትና ባህል ፌዴሬሽን ፌስቲቫል በሜሪላንድ ዩኒቨርሲቲ ኦፍ ሜሪላንድ በርድ ስታዲየም ይካሄዳል። የሙዚቃ ድግሱም በአይነት ተዘጋጅቷል። ታዋቂና ተወዳጅ ሙዚቀኞችና ኮሜዲያንም በየድርሻቸው በደስታ ባህር ያስዋኙታል። ልዩ ልዩ የባህል ጌጣጌጦችና አልባሳት፣ ልዩ የባህላዊ ምግብና መጠጥ ስርዓት፣ የሀገር ቤት ወግና ስርዓቱን በጠበቀ መልኩ የቡና ማፍላት ስነ ስርዓት፣ ብቻ ምን አለፈው ሀገር ቤት ያሉ እስኪመስለው ድረስ ባለው ዝግጅት ይደመማሉ። ያስተውሉ፣ የሆቴል ምዝገባ ስለተጀመረ ቀድሞ መመዝገብ ብልህነት ነው። ተጋባዦቹ እናንተ፣ አዘጋጆቹ እኛ፣ ዝግጅቱ በስፖንሰሮች ይደምቃል። የሀገር ልጅ ጌጥ ነውና መጥተው ትርኢቱን እያዩ በሀገሩ ቋንቋ እያወጉ የሀገሩን ምግብና ሙዚቃ እየኮመኮሙ ትዝታውን ይጨልፉ። የሰሜን አሜሪካ ስፖርትና ባህል ፌዴሬሽን ፌስቲቫል ከጁን 30 እስከ ጁላይ 6 በዩኒቨርሲቲ ኦፍ ሜሪላንድ በርድ ስታዲየም ይካሄዳል። ESFN
አድማጮቻችን፣ በማስከተል ሳምንታዊውን የዜና ዘገባ እናሰማለን። በቅድሚያ ግን ርዕሶቹ። መከላከያ ውስጥ የወያኔ ሹመኞች እርስ በርስ እየታመሱ መሆኑ ተጠቆመ። የወያኔ አየር ኃይል ዋና አዛዥ ተብዬው ሞላ ኃይለማርያም የመጨረሻ ማስጠንቀቂያ ከሳሞራ ዩኑስ ተሰጠው። የብረታ ብረት ኢንጂነሪንግ ዋና አዛዥ ክንፈ ዳኛው ላልተወሰነ ጊዜ መንሳፈፉ ተገለጠ። በዘመቻ ጥረቅ ተብሎ ስያሜ በወጣለት አፈሳ 56 የወያኔ ባለስልጣናትና ቱጃሮች ታሰሩ። ያዜም መስፍንጣ ፈንታው አልደየለትም ተባለ። የኢትዮጵያ ሙስሊሞች ትግላችን ይቀጥላል በሚል መፈክር ትግል ቀጥሏል። ደሴ በርካቶች በዱላ ተደብድበዋል። ታላቁ መንፈሳዊ አባት ሐጂ ዘይኑ አረፉ። እንዲሁም ዛሬ በደረሰን ዶክተር መሐመድ ረሺድም አርፏል። ዝርዝሩን እንሆ። የፌዴራል ዋና ኦዲተር መስሪያ ቤት የሀገርና የሕዝብ ገንዘብ ከፍተኛ ሁኔታ እየተመዘበረ ነው ሲሉ ሪፖርት ካቀረበ ወዲህ በወያኔ መከላከያ ሚኒስቴር ከፍተኛ መኮንኖች መካከል ትርምስ መፈጠር የጀመረ መሆኑን ከውስጥ አዋቂ ዜና ከተገኘው ለማወቅ ተችሏል። ባሳለፍነው ሳምንት በጦር ኃይሎች አቅራቢያ በሚገኘው መኮንኖች ክበብ ውስጥ በተደረገ ግምገማ መሰረት የመምሪያ ኃላፊ የሆኑ የወያኔ ኮሎኔል ማዕረግ ያላቸውና ጀነራል ተብዬዎች የተገኙ ሲሆን በዚሁ ግምገማ ላይ የሚኒስቴር መስሪያ ቤቱን ምስጢር አሳልፋችሁ እየሰጣችሁ ወንጀለኞች ናችሁ፣ ወንጀለኛም እያስባላችሁ ነው በማለት የኃይለ ማርያም ደሳለኝን የጦር ኃይሎች አዛዥነት ስልጣን ሙሉ ለሙሉ የተቆጣጠረው ሳሞራ ዩኑስ ሲያስፈራራና ሲሳደብ እንደነበር ዜናው ገልጿል። በኦዲተር ተጠንቶ 4 ቢሊዮን ብር አጥፍቷል ተብሎ ለሕዝብ ተወካዮች ምክር ቤት ሪፖርት በመቅረቡ የተደናገጠው ሳሞራ በየአቅጣጫው ከፍተኛ ባለስልጣናት ማስተባበያ እንዲሰጡ እያስደረገ ቢሆንም ህወሓት መካከል በተፈጠረው ክፍፍል ምክንያት አንዱ ቡድን ለመፈንቀልና በሙስና ከሶ ወደ ዘብጥያ ለማውረድ በሚደረግ ፉክቻ የተነሳ መከላከያ እየታመሰ እንደሚገኝ ምንጮች ገልጸዋል። ይህንኑ ክፍተት ለመድፈን ሲባል የወያኔ ከፍተኛ መኮንኖች ካለፈው ሳምንት ጀምሮ ለ7 ቀናት የፈጀ ግምገማ ያደረጉ ሲሆን ጉዳዩ እየከረረ በመምጣቱ ላልተወሰነ ጊዜ እንዲቋረጥ የተደረገ ቢሆንም ሳሞራ ግን ውስጥ ውስጡን አንዳንዶችን እያባረረና እየሾመ እንደሚገኝ ተጠቁሟል። ከዚህ ቀደም ታግዶ ለተመለሰው ለወያኔው አየር ኃይል ዋና አዛዥ ለሆነው ሜጀር ጀነራል ሞላ ኃይለማርያም ጥብቅና የመጨረሻ ማስጠንቀቂያ ሰጥቶታል። በቅርቡ ወደ ሀገር ውስጥ ይገባሉ ተብሎ ከሚጠበቁት የሩሲያ ከፍተኛ መኮንኖች መካከል ቅድሚያ የሚቆጣጠሩት የአየር ኃይሉን እንደሆነ ምንጮች ጠቁሞ፣ በተለይም ሞላ ኃይለማርያም ከጀነራል ሳሞራ ጋር እሳትና ጭድ የሆነበት ደረጃ ላይ መድረሳቸው ነገሮቹ እንዲካረሩና በመኮንኖቹ መካከል ውጥረቱ እንዲባባስ አድርጎታል ተብሏል። በዚሁ በመከላከያ ጀነራል መኮንኖች መካከል በተነሳ ትርምስና ሽኩቻ ምክንያት ቁጥራቸው የበዙ የወያኔ መምሪያ ኃላፊውና ጀነራል ተብዬዎች በግዳጅ የዓመት ረፍት በሚል ላልተወሰነ ጊዜ ከስራ ገበታቸው ላይ በሳሞራ ዩኑስ ፊርማ እየታገዱ ሲሆን የመለስ ዜናዊ ቀኝ እጅ ሆኖ ሹመት ያገኘው የወያኔው ጀነራል ክንፈ ዳኛው የተባለውም ከእነዚሁ መካከል አንዱ እንደሆነ ዜናው አብራራል። በህወሓት ነባር ባለስልጣን መካከል የተፈጠረው ንትርክና ሽኩቻ በኩርፊያ ላይ ያስቀራቸው ቢሆንም ወደ መከላከያ ጀነራሎቹ ዘልቆ በቡድን ተከፋፍለው አንዱ አንዱን በጎሪጥ የሚመለከትበት ደረጃ ላይ ባለበት በዚህ ወቅት ሳሞራ በእረፍት ስም እያነሳቸው እንደሚገኝ ይኸው ዜና ያስረዳል። በወያኔ መከላከያ ስር የኢንጂነሪንግና ብረታብረት ኮርፖሬሽን ዋና አዛዥ ሆኖ በመለስ ሹመት የተሰጠው የአድዋው ተወላጅ ብርጋዴር ጀነራል ተብዬው ክንፈ ለረፍት በሚል ላልተወሰነ ጊዜ እንደታገደ የውስጥ አዋቂ ዜና ምንጮች ገልጾ በአሁኑ ሰዓት ለጊዜው ተብሎ ሌላ አንድ የወያኔ አባል ጀነራል ተብዬ ቦታውን እንደተቆጣጠሩም ከዚሁ ዜና ለመረዳት ተችሏል። በአገሪቱ ትልልቅ ፋብሪካዎችና መኪና መገጣጠሚያዎችን አቋቁሞ የጀነራል ተብዬ መኮንኖችን ኪስ ክፉኛ በማደል የሆነው ይኸው የመከላከያ ኢንጂነሪንግ ኮርፖሬሽን ባለፉት 6 ወራት ብቻ በቢሊዮን የሚቆጠር ብር የሀገርና የህዝብ ሀብት ማውደሙን የወያኔው የወታደር መስሪያ ቤት በይፋ አጋልጧል። በከፈዳኝ ሲመረ የቆየው ይኸው የመከላከያ ኢንጂነሪንግ ኮርፖሬሽን በስሩ ባሉት መምሪያ ውስጥ ባላፊነት ቦታ ተመድቦ ሲሰሩ የቆዩት ዕውቀትና ችሎታ የሌላቸው ከበረሃ የመጡ የህዋት መኮንኖች በመሆናቸው ብዙ የተማሩ ሰዎች መስሪያ ቤቱን ለቀው በመውጣት ባዶ ማስቀረታቸው ተከትሎ ኮርፖሬሽኑ የሚጠበቅበትን ያህል ለመስራት አለመቻሉን ምንጮች ጠቁመዋል። በዚሁ በመከላከያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን መስሪያ ቤት ውስጥ የተማሩና ዕውቀት ያላቸው መሐንዲሶች ሳይቀር በተራ ስራ ላይ ተመድበው የሚገኙ ሲሆን ከላይ የመብራ ኃላፊ ሆነው የመጡት የወያኔ አባላት ስራ ለማሰራትም ሆነ ለመስራት ብቃትና ችሎታ ስለሌላቸው አብዛኞቹ ሙያተኞች እየለቀቁ በመውጣት ኮርፖሬሽኑ ባዶን እያስቀሩት መሆኑን ዜና ተቆሟል። ለምሳ አበል ብቻ 4 እና 5 የወያኔ መኮንኖች ሆነው ከ70000 ብር በላይ እንደ ቀልድ ያወጡ የሚዝናኑት እነዚህ የቀድሞ የወያኔ ታጋዮች ያሁኑ የመከላከያ መኮንኖች በሀገርና በህዝብ ገንዘብ እየቀለዱ ያሉት ክንፈዳኛው ባመቻቸላቸው መንገድ መሆኑንም ምንጮች አክለው ገልጸዋል። አንዳንድ ግምቶች እንደሚጠቁሙት ከሆነ በአሁን ሰዓት ከስራው የታገደው ክንፈዳኛው በሳማራ ዮንስ ፊርማ በመሆኑ ግለሰቡን በሙስና ለመክሰስ አስበው ሳይሆን አይቀርም በማለት እየተወራ ይገኛል። ይህንኑ ተከትሎ በብረታ ብረት ኢንጂነሪንግ ኮርፖሬሽን መስሪያ ቤት ውስጥ ትርምስ በመፈጠሩ አንዱ አንዱን ለማዳመጥ ፈቃደኛ ያልሆነበት ደረጃ በመድረሱ ዜናው ያብራራል። በወያኔው ክንፈዳኛው ምትክ ለጊዜው ተብሎ የተቀመጠው ጀነራል ተብዬ መኮንን የኮርፖሬሽኑ የሂሳብ አያያዝ ለማጣራት አንድ ኮሚቴ አቋቁሞ በመስራት ላይ መሆኑን ዜናው ገልጿል። ማን አይዞህ እንዳለው ባይታወቅም የወያኔው የህዝብ ተወካዮች ምክር ቤት አፈጉባኤው አባዱላ ገመዳ የፌደራል ኦዲተር መስሪያ ቤት ያቀረበው ሪፖርት ተከትሎ የአራት ሚኒስተር መስሪያ ቤት ኃላፊዎችን ጠርቶ ትዕዛዝ የሰጠ መሆኑን ከነዚሁ መካከል አንደኛው ይኸው የወያኔ የመከላከያ ሚኒስተር መሆኑን ለማወቅ ተችሏል። አባዱላ ገመዳን በዚህ በጠራው ስብሰባ ላይ እንዳለው ከሆነ በየጊዜው የእናንተን ተመሳሳይ ሪፖርት ለመስማት ፈቃደኛ አይደለንም። የዋናው ኦዲተር መስሪያ ቤት ባቀረበው ሪፖርት መሰረት አንድ ኮሚቴ ተቋቁሞ በደንብ ከተጠራ በኋላ ዝርክርክ አሰራር ሲከተል የነበሩ ሲሆን ኃላፊዎች ይባረራሉ እንዲሁም እንዳስፈላጊነቱ ይታሰራሉ በማለት አባዱላ በልበ ሙሉነት ሲያስጠነቅቅ መዋሉ ታውቋል። ይበንድ እንዳለ ወያኔ ቡድን ውስጥ በተፈጠረ ክፍፍል የተነሳ ውጥረቱን ለማርገብና ያንደኛው ወገን ለማስተንገጥ በሙስና ሰበብ ተጠርጥረው ዘብጥያ ከወረዱት የገቢዎችና ጉብሩክ ባለስልጣን ዋና ዳይሬክተር መላኩ ፈንታና ከምክትሉ ገብረዋህድ ወልደ ጉርጊስ በኋላ እየተያዙ ያሉ ባለስልጣን ቁጥራቸው መጨመሩ ታውቋል። ዘመቻ ጥረክ ተብሎ ሲያሜ በወጣለት በዚሁ ያፈሳ ስራት 56 ሰዎች ለስር የተዳረጉ ሲሆን ሰሞኑን የሚሌ የሞያሌ የናዝሬት ጉምሩክ ስራ አስኪያጆች እንዲሁም ሌሎች የመምሪያ ኃላፊዎችን ባለሀብቶችና ደላሎችን ጨምር አፍሰው አስገብቷቸዋል። በሶስት ምድብ ተከፍለው ፍርድ ቤት ሲቀርቡ የነበሩ እነ መላኩ ፈንታ የእስረኞች ቁጥር ከቀን ወደ ቀን እየጨመረ በመምጣቱ የተነሳ ወደ 7 ምድብ ተከፍሎ እየተመላለሱ ሲሆን በቀጣይም ሌሎችን ለመያዝ አደኑ እየቀጠለ መሆኑን ከወያኔው ብሔራዊ መረጃና ደህንነት ቢሮ የተገኘ ዜና ይጠቁማል። በዚሁ በተጀመረው የፍርድ ቤት ውሎ ሰውነቱ ገርጥቶና ከስቶ አንገቱን ቀና ማድረግ ያቃተው መላኩ ፈንታ ያለ መከሰስ መብቴ ተገፎ ድንገት መያዜ አግባብ አይደለም ብሎ ተናግሮ የነበረ ቢሆንም አሁን ግን ጥያቄን አንስቻለሁ፣ ሌሎች እንደሆኑ ተሆናለሁ፣ ከእንግዲህ አንዳችም ጥያቄ አላነሳም በማለት በማሳወቁ ሌላ ክርክር ሳያስፈልግ ክሱ እንዲቀጥል ተብሎ ለግንቦት 19 ቀጠሮ መሰጠቱ ታውቋል። መላኩ ፈንቴ በአሁኑ ሰዓት በከፍተኛ ህመም ላይ በመሆኑ መድኃኒት እንዳይገባለት ለይምሰልም ቢሆን የከፍተኛው ፍርድ ቤት ዳኞች በቃል ትእዛዝ ቢሰጡም የቃሊቲ እስር ቤት የበላይ ጠባቂ አብርሃም ወልዳረጋይ የከለከለው መሆኑ ታውቋል። ሰውነቱ እጅግ አስደንጋጭ በሆነ መልኩ የቀነሰ ከመሆኑ ባሻገር ገርጥቶና ከንፈሮቹ ደርቀው መናገር እያቃተው በምልክት ብቻ ችሎት ላይ መነጋገር መጀመሩ መላኩ ፈንታ በታሰረበት ጉዳይ ተስፋ ቆርጦ ያለበት ሁኔታ መኖሩን ያመለክታል ያሉት ጉዳዩን የሚከታተሉ ወገኖች በምክትሉ የወያኔ ሰው ገብረዋህድ ግን እንደ ልቡ በችሎቱ እየፈነጨ አንዳንዴም ዳኞቹን እያስፈራራ መታየቱ አስገራሚ ነው ብለዋል። በመኖሪያ ቤቱ ብቻና በቢሮው ውስጥ በመቶ ሺህ የሚቆጠር የውጭ ሀገር ገንዘቦችና በሚሊዮን የሚቆጠር የሀገር ውስጥ ብር ብሎም የቤት ካርታዎች የተገኘበትና በእርግጥም ሙስና ውስጥ ተዘፍቆ የተገኘው ይህ የወያኔ ገብረዋህድ ወልደ ጊዮርጊስ በችሎት ዳኞችን እያንጓጠጠና እያስፈራራ ከመናገሩን ባሻገር በቃሊቲ እስር ቤት ውስጥም በጸዳ ክፍልና ብዙ እስረኞች ባልበዙበት ክፍል እንዲታሰር መደረጉ አይን ያወጣ መድሎ እየተፈጸመውን ያመለክታል የሚሉ ወገኖች በርካቶች ናቸው። የአዲስ አበባ ከተማ ምክር ቤት ተብዬ አባል የሆነውና አሁንም በድጋሚ ተመረጠ ተብሎ በይፋ የተነገረለት የብአዴኑ መላኩ ፈንቴ ያለመከሰስ መብቱ ሳይጠበቅለት ድንገት ከቢሮ ተይዞ ለእስር መዳረጉ ተበሳጭቶ አቤቱታውን ለችሎቱ አቅርቦ የነበረ ቢሆንም ያለው የፍርድ አሰጣጥ ሁናቴው ፖለቲካዊ መሆኑን ሲረዳ ጥያቄን አንስቻለሁ በማለት መልስ መስጠቱን ተከትሎ ክሱ እንዲመሰረትና ቀጥታ ወደ ክርክሩ እንዲገባ ቀጠሮ መሰጠቱ ታውቋል። መላኩ ቀድሞም ያሞ እንደነበረና በአሁኑ ሰዓት ደግሞ በከባድ ህመም እየተሰቃየ በመሆኑ ልዩ ክትትል ተደርጎለት የተሻለ ህክምና ሳይደረግለት በዚሁ ከቀጠለ በአጭር ጊዜ ውስጥ ህይወቱ ሊያልፍ እንደሚችል ለቤተሰቦቹ ቅርበት ያላቸው ወገኖች ሲናገሩ ተደምጠዋል። በሚሊዮን የሚቆጠር ብሮችና የቤት መስሪያ ካርታዎች አግበስብሶ በመኖሪያ ቤቱና በቢሮው ውስጥ የተገኘበት ገብረዋህድ በበኩሉ ባለቤቱ የታሰረችው አላግባብ በመሆኑ ትፈታልኝ በማለት አቤት ያቀረበ ቢሆንም ሚስቱ ወያኔዋ ኮሎኔል ሃይማኖት ተስፋዬ ተባባሪውና የቅርብ አጋሩ እንደሆነች ተነግሮት ጥያቄውን ውድቅ አድርጎታል። ጉዳዩን ከሚከታተሉ ወገኖች እንደተገኘው ጥቆማ ከሆነ የገብረዋህድ ሚስት ኮሎኔል ሃይማኖት ተስፋዬ ከሰራዊቱ በቦርድ እንድትወጣ ተደርጎና እህቷ ንግስቲ ተስፋዬ እንዲሁም የሚስቱ እህት ባል አብረው ሲሰሩ እንደነበረና በተለይ ካዜብ መስፍን ጋር የሙስናው አመቤት ጋር እጅና ጓንት ሆነው ሲንቀሳቀሱ እንደነበር የሚያሳዩ በርካታ ሰነዶች የተገኙባቸው ሲሆን ጉዳዩ ወደ አዜብ ሊያመራ ይሆን ወይ የሚል ፍራትና ስጋት በመርማሪዎቹ ዘንድ እንደደረሰ የሚገልጹ ወገኖች አሉ። በአሁኑ ሰዓት በተለያዩ አቅጣጫዎች ከታሰሩት ባለሀብቶችና ባለስልጣናት ጋር የቀረበ ግንኙነትና የንግድ ሽርክና እንዳላት የሚገልጽ ማስረጃ ለጸረ ሙስና ኮሚሽን መርማሪዎች የደረሰ በመሆኑ ዘገባው ከተሰራ 6 ወራት ባለፈው ዜና ጋዜጠኞችን መክሰሷ የጉዳዩን ትኩረት አቅጣጫ ለማሳት በማሰብ ነው ሲሉ ወገኖች ይናገራሉ። ንብረትነቱ የሼህ መሐሙድ አላሙዲን እንደሆነ የሚነገርለት ሰንደቅ ጋዜጣ ዋና አዘጋጅ ፍሬው አበበ የተባለው ጋዜጠኛ ባለስልጣናትን ዋቢ አድርጎ አዜብ መስፍን ቤተ መንግስቱን አለቅ ማለቷን የዘገበው ከስድስት ወራት በፊት የነበረ ቢሆንም አዜብ በአሁኑ ሰዓት እጅግ አጣብቂኝ ውስጥ በመግባቷ ለጊዜው የትኩረት አቅጣጫ ለማሳት በማሰብ ጋዜጠኛውን ከመክሰሷን ባሻገር በደህንነት ሰራተኞች ጭምር እያስፈራራችው መሆኑ ታውቋል። የሼኩ የቅርብ ሰው የጋዜጣው ቦርድ ሰብሳቢ የስፖርት ፌዴሬሽን አመራሩ ተካ አስፋው ላይ ሳይቀር አዜብ ስልክ እየደወለች ያስፈራራች ከመሆኗን ባሻገር የዜና ሽፋን ለማግኘት ስትል ከላይ እታች እየሮጠች መሆኗን ከውስጥ አዋቂ ምንጮች የደረሰ መረጃ ገልጻል። የሙስናው አመቤት አዜብ መስፍን በአሁኑ ሰዓት በእስር ላይ ከሚገኙ ከከተማ ከበደ ጋር ዩጂ ኒሳን ዲዜል ገልባጭ መኪኖችን እያስመጣች ስትሸጥ ስታሻሽጥ እንደነበር በአለም ገና አካባቢን በሚገኝ ሰፊ የእርሻ መሬት አበባ ተክልት ስራ እየሰራች መሆኑን ከገብረዋህድና ከሚስቱ ጋር እንዲሁም ከሟቹ እያሱ በርሄ ጋር በመሆን የተከለከለ የቴሌኮሙኒኬሽን ኬብሎችን በሚስጥር ያለ ቀረጥ አስገብታ ስትሰራ የነበረ መሆኑን ነጋ ገብረ እግዚአብሔር ከተባለ በአሁኑ ሰዓት ታስሮ ከሚገኘው የነጻ ትሬዲንግ ባለቤት ጋርም በተለያዩ ጊዜ መኪና ያለ ቀረጥ ክፍያ እያስገባች ስትሸጥ እንደነበር በተለያዩ ዘመዶቿ ስም ባወጣችው የንግድ ፍቃድ በኮንስትራክሽን ስራ ላይ ከሌሎች ባለሀብቶች ጋር እየሰራች ያለች መሆኑን የሚገልጽ ማስረጃዎች ለጸረ ሙስና መርማሪዎች እጅ እንዲገባ በመደረጉ አሁን በወያኔ ቡድን ውስጥ ምጥ ሆኖ እንደሚገኝ የውስጥ አዋቂ ምንጮች ጥቆማ ገልጸዋል። ባለፈው ሳምንት ተፋፍሞ የነበረው የሙስና ወሬም በአሁኑ ሰዓት የአፍሪካ ህብረት መሪዎች ስብሰባ የሚደረግበት ወቅት በመሆኑ ወያኔ ገበናው እንዳይጋለጥ አንዳችም ወሬ እንዳይነሳ በመደረጉ ለጊዜውም ቢሆን አዜብ መስፍን ፋታ ልታገኝ ችላለች ያሉት ምንጮች አንዳንድ አዜብን የማይወዱ የወያኔ አባላት ጠንክረው ከቀጠሉ መጋለጧ አይቀሬ ነው ሲሉ ምንጮች ግምታቸውን ሰንዝረዋል። አንዳንድ ለህዝብ ተቆርቋሪና ሀገር ወዳድ የሆኑ ምሁራኖች በአሁኑ ሰዓት ወያኔ የገዛ ግልገል ባለስልጣኖቱን በሙስና አሰርኩ ማለቱን በተመለከተ በጥርጣሬ አይን እያዩት መሆኑን በመግለጽ ላይ ይገኛሉ። እነዚህ ምሁራኖች እንደሚሉት ከሆነ ሰሞኑን የጥለግ ዘመቻ የተደረገው በወያኔ ቡድን መካከል በተፈጠረ ሽኩቻ የተነሳ የአንደኛው ወገን አይሎ በመውጣቱ የተወሰደ እርምጃ እንጂ በጥናትና ከልብ ሙስና ለመዋጋት የተደረገ መስሎ እንደማይታያቸው ገልጸው ይህንን ለማድረግ ግልጽነት፣ ተጠያቂነትና የህዝብ መብት ማክበር ሲቻል ብቻ ነው ሲሉ አስተያየታቸውን ሰጥተዋል። አክለውም አሁን ጀመርን ያሉት የጸረ ሙስና ዘመቻ እውነት ከሆነ በቀጣይ በዚህ ጉዳይ የተጨማለቁና የተዘፈቁ ባለስልጣናትን እየመነጠሩ ለህዝብ ይፋ ሊያደርጉ ሲችሉ ብቻ ነው ካሉ በኋላ አሁን በውስጣቸው በተከሰተ የእርስ በርስ ሽኩቻና በተፈጠረ ልዩነት ውጥረቱን ለማርገብ ሲባል ብቻ በወሰዱት እርምጃ ህዝብን ለማታለል መሞከራቸው ውጤቱ በኪሳራ ላይ ይጥላቸዋል ሲሉም ተናግረዋል። ሰሞኑን በሚቆጣጠሩት ሚዲያዎች በሙስና ታሰሩ ስለተባሉት ባለስልጣናት ህዝቡን መቆሚያ መቀመጫ ያሳጡት ወያኔዎች ለአንድ ሳምንት በሚቆየው የአፍሪካ ህብረት 50ኛ ዓመት በዓል ምክንያት አንዳችም ነገር እንዳይነሳ በሚል የተዘጋ ሲሆን ህዝቡ ግን በዚህም ዙሪያ ቁጭት የሚያነሳቸው አጀንዳዎች መኖራቸው ታውቋል። በትናንትናው ዕለት ከአዲስ አበባ ውጪ በሚገኙ በርካታ ከተማዎች ኢትዮጵያ ሙስሊሞች ትግላችን ይቀጥላል በሚል መፈክር የታጀበ የሙስሊሙን ትግል ተከታትሎ ቢሆንም በሰላም ተጠናቋል። በናዝሬት፣ በሻሸመኔ፣ በጅማ፣ በአጋሮ፣ በቦረና፣ በቢቸና በተለያዩ ቦታዎች በሰላም ጀምሮ በሰላም ጨርሷል። ከዚያ በኋላ ግን የወያኔ ፌደራሎች የፈሪዱላቸውን በንጹሃን ሙስሊሞች ላይ በማሳረፍ የትላንቱን አርብ የደሴን ከተማ በዱላ መቀጠቀጡ መዋላቸውን ከቢቢኤን የተገኘ ዜና ያስረዳል። ወደ ቢቢኤን።
ዛሬው የሸዋበር መስጂድ አሳዛኝ ክስተት አስተናግዷል። የደሴ ሙስሊሞች በመንግስት ከፍተኛ የሆነ በደል ቢፈጸምበትም የበላይነቱን አሳይቷል። የመንግስት ተላላኪ ናቸው ተብለው የሚታሙት ኢማሞች በጊዜ አሰግደው ተቃውሞውን እንዳያኮላሹት በሚል የደሴ ሙስሊም በጊዜ ነበር የሸዋበር መስጂድን የሞላው። ኹጥባ ከመደረጉ በፊት በመንግስት ኃይል የመስጂድ ኮሚቴ ተደርገው የተሾሙት ግለሰብ መንግስትን ማሞካሸትና ሙስሊሙን ለማስፈራራት ሞክረዋል ይላል ድምጻችን ይስማ በደሴ። ይህን ተከትሎ ህዝበ ሙስሊሙ በተክቢራ አስቆማቸው። ለትንሽ ጊዜ ንግግራቸው በተክቢራ ቢቋረጥም እኛ ረብሻ አንፈልግም፣ ረብሻል የምትሉ ከሆነ ግን ይኸው በውጭኛው ማይክ ነው የምናገረው፣ ፖሊሶች እርምጃ እንዲወስዱ እንፈቅድላቸዋለን በሚል ህዝቡን ለማስፈራራት ሞክረዋል። የመጀመሪያውን ኹጥባ አድርገው ሁለተኛውን ኹጥባ ሲጀምሩ ሙስሊሙ የዙሁርን ሶላት መስገድ ጀመረ። ኹጥባው አልቆ ሶላት ተቆመ። ሙስሊሙ ማህበረሰብም ከሶላቱ መጠናቀቅ በኋላ በታላቅ ስሜትና ቁጭት በተክቢራ ድምጹን ከፍ አድርጎ ማሰማት ጀመረ። በመጨረሻም ከመስጂዱ የውስጠኛውና የውጨኛው ክፍል ህዝበ ሙስሊሙ ከባድ አስፈርድ የሆነ ተቃውሞውን በመስጂዱ ውስጥ አሰማ። ይሄን የተቃውሞ ድምጽ ኃይሉ በጨመረ ጊዜ መንግስት ያዘጋጃቸው ናቸው የሚባሉት ሲረኞች ተንኮላቸውን ጀመሩ። ባሳዛኝና ባሳፋሪ ሁኔታ በመስጂዱ ውስጥ ዱላ ይዘው ገብተው ነበርና በህዝበ ሙስሊሙ ላይ ዱላቸውን ማሳረፍ ጀመሩ። ድንጋይም ወረወሩ።
በመጨረሻም ዜና አረፍት እቁ አባት ሐጂ ዘይኑ ባሳለፍነው ሳምንት በተወለዱ በ105 አመታቸው ከዚህ ዓለም በሞት መለየታቸው ተሰምቷል። ከ105 አመታት በፊት ኩታዘር ወለሌና ገዳባኖ ወረዳ የተወለዱት ታላቅ መንፈሳዊ አባት በሙስሊሙም በክርስቲያኑም ታላቅ ከበሬታና ፍቅር የተጎናጸፉ አባት ነበሩ። ሐጂ ዘይኑ በልጅነታቸው አዲስ አበባ የመጡ ሲሆን በወቅቱ በአዲስ አበባ በታላቁ አሊምና ዩኒቨርሲቲ ምሩቅ ሐጂ ሙሳ ነፍሳቸውን ይማርና ኢትዮጵያን በእስላማዊ ዱዓ ከጫፍ እስከ ጫፍ የማዳረስ ውጥን የተጀመረው ያኔ የሐጂ ዘይኑ ቤት ከነበረው ዳዋ ማዕከል ወይ ጸሎት ማዕከል መርከዝ ነበር። ታላቁ አሊም ሐጂ ዘይኑ ቤታቸውን አሁን የኢትዮጵያ ዳዋ ማዕከል ለሚገኝበት መሳጅድ ከሰባ ዓመታት በፊት ኢትዮጵያ ሙስሊሞች በዳዋ ጽልመት ያበረከቱት ሲሆን በዚሁ ታሪካዊ መርከዝ በሚሊዮን የሚቆጠሩ ሙስሊሞች በዳዋ ብርሃን አንቦግብገዋል። በተለይ በኳስ ሜዳ አካባቢ ደርግ የአባባልና ደጋፊ ናቸው በማለት ወጣቱን በጅምላ ሲጨፈጭፉ ከፍተኛ ተቃውሞ ያሰሙ ብቸኛ መንፈሳዊ አባት ሲሆኑ በሐጂ ዘይኑ ቅፍ ውስጥ ገብተው ሕይወታቸው የተረፉ የዛሬ ገልማሶች ቁጥራቸው ቀላል አይደለም። የሐጂ ዘይኑ ልጆችም አብዛኞቹ ሐፊዞች ሲሆኑ የመስጂዱም ኢማም ናቸው። ሐጂ ዘይኑ ባለፈው ሐሙስ በሚሊዮኖች ወደ ኮልፌ እስላም መካነ መቃብር በክብርና በከፍተኛ ሐዘን ሸኝቷቸዋል። እኛም ለቤተሰቦቻቸው እንዲሁም ለመንፈስ ልጆቻቸው ጽናት ሰጥተን ተሳቸውን በገነት ያኖራቸው ይላልን በክብር የሚኖር ስራው ያው ነው እንላለን። በተጨማሪም አድማጮቻችን አሁን ስቱዲዮ ከገባን በኋላ እንደሰማነው ታላቁ አባት ዶክተር መሐመድ ራሺድ መሞታቸው ታውቋል። በኢትዮጵያ ለመጀመሪያ ጊዜ የቅዱስ ቁርአን ትርጉም በኦሮምኛ ቋንቋ በመተርገብ ለህዝበ ሙስሊሙ በመጽሐፍ መልክ ያቀረቡት ዶክተር መሐመድ ራሺድ ወደ አርፈዋል። በ79 አመታቸው ያረፉት እኚህ አባት በዛሬው ዕለት ነው። እኚህም አባት የፍኖተ ህብረት የአባ ድምጽ መጽናናትን ለቤተሰቦቻቸው እንሰጥ እየተመኘን እሳቸውንም ገነት ያወርስ እያለን የዛሬውን ዜና ዘገባ እናጠናቃለን።
አባገረኝ ሞተ የወደዳጅ አባገረኝ ሞተ የወደዳጅ የሚያበላኝ ጮማ የሚያጠጣኝ ጠጅ ዩ ቱርክ ባይ የምሽሽኝ ታጠቅ ብሎ ፈረስ ካሳ ብሎ ስም አርባ አርብ ይሸበራል ኢየሩሳሌም
ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ዝግጅት ክፍል የቀረበ ጽሑፍ ቱርክ ባይ መፈራ ምሽበር ነኝ ወይ? ቱርክ ኢትዮጵያን በተመለከተ አደገኛ መለስተኛ አገር ናት። ግን የዚህ ትችታችን ትኩረት ቃታር ትንሽ ቻይና ትልቅ ብለን ከመነታቸው ሲታይ አይደለችም። ትችታችን ፍርሃትን ይመለከታል። ይህ ተውሳክ ትግላችንን አሽመድምዶ የውያኔ መጫወቻ አድርጎናልና ነው። የቀድሞ አጼዎች ቱርክ ብናይ አንፈራም አንሸበርም ያሉትን ያስታውሷል። በተገላቢጦሽ አርባር ቢሸበራል ኢየሩሳሌም ይባል የነበረውን ይጠቅሷል። ሽብርተኛ ከተባለም የእስራኤል የሽብር ቡድን የኢርጉን መሪ አያሌ ቦምብ አስፈንድቶና ሰው ጨርሶ በእንግሊዞች ይፈለጋል ማስታወቂያ የወጣበት ሜናሂም ቤጊን ከ30 ዓመት በኋላ የእስራኤል ጠቅላይ ሚኒስትር ሆኖ ነበር። ወደ ዋናው ርዕስ እንመለስ። ደግሞ ዛሬ ትግላችንን የጎዳውና እያጠቃ ያለው ፍርሃታችን ነው። ሸክም የማይከብደው ጫንቃ ይዘን ጫኑን ባዮች ሆነናል። እንብኝ ከመላሳችን ጠፍታለች። ብናስባትም አንላትም። እንፈራለን እንሸበራለን። ወያኔም ሰርግ ሆኖለት ንቆን የልቡን ያደርሳል። አገር ይሸጣል ያፈናቅላል። በአማራውና በሌሎችም የደረሰው አስተቃቂ ፍጅትንና ሌላም መከራ የምናውቀው ነው። ወያኔዎች በቅርቡ በየድረገጹና ቲዩብ በሚባለው መድረክ አማራ ባሉት ህዝብ ላይ በተለይም ጎንደሬና ሸዋ በሚሉት ላይ ያቀረቡትን አጸያፊና ዘረኛ ትችት ሳይሆን ቅርሻት ማዳመጥ አስፈላጊ ነው። ምንኛ እነዚህ ሰዎች ባለጌና አሳፋሪ መሆናቸውን ይጠቁማል። የሚያሳዝነው ግን አገር ወዳድነን የሚሉት እነዚህን ወንጀለኞች ማለትም ጸረ አማራ ዘረኞች፣ የቀይ ሽብር ነፍሰ ገዳይና የዛሬ ወያኔዎች ወዘተ የክብር እንግዳ ብለው እየጋበዙ መድረክ ሰጥተው በተሰውት ላይ መቀለዳቸው ነው። ይህም ማፈሪያ ከሃዲ መንጋ በኢሃፓ ላይ ተከክሮ የተከፈተው ዘመቻ ማንን ለመጥቀም መሆኑ ምስጢር አይደለም። የለየላቸው ወያኔዎችና በተሰው ዜጎች ለምሳሌ በ1997 ዓመተ ምህረት እየቀለዱ የቆዩ ወንጀለኞች ሰው ተብለው መድረክ እየተሰጣቸው ነው። ይህን ማስቆምና ወንጀለኞችን አጋልጦ ከጥቅም ውጪ ማድረግ ግዴታችን ነው። ፍርሃት በሽታ አይደለም፣ ምክንያት አለው። የፋሽስቱ ወታደራዊ አገዛዝ ያካሄደው ጭፍጨፋ አስደንጋጭና ሞራልን ሰባሪም ነበር። ለሚያስታውሱት ነበርም ወያኔ ስልጣን ከያዘ በኋላ ዘረኝነት ሰለባ ያደረጋቸው በስተው በጎጣቸው መሰረት ፖለቲካን ሊረዱና ሊያካሂዱም ተነስተው አገር አቀፉን ትግል ጎድተዋል። ዛሬ በየፖለቲካው መድረክ አለን አለን ያሉ ነፍሰ ገዳዮችና ሽብርተኞች፣ ተባራሪዎችና ጭፍሮች፣ ድርጅት አፍራሽ አንጃዎችና ተለጣፊዎች ሁሉ የታገለውን ትውልድ አውጋዥ፣ ሽንፈትን አጋዥ፣ ቀቢጸ ተስፋን አናፋሽ ሆነው ፈሪ ለእናቱን አንግሰው ይገኛሉ። ተረቱና ምሳሌው ቀርቶ ሀቁ ይነገር ከተባለ ጀግኖች እናቶቻችን ስንቱን መከራ ተቀብለው አገራደን ትግሉን ነፍስ የዘሩበት ያቆዩት እናቶቻችን ልጆቻችሁን አትቀብሩም ሞቱን ብላችሁ አታለቅሱም ተብለው ባረመኔ ፋሽስቶች ደርጎች የታገዱ እናቶቻችን ፈሪን አይፈልጉም አይወዱም። ጀግናን ያፈራ ማህፀናቸውን አይክዱም አልካዱም። ኢትዮጵያ የፈሪዎች ሳይሆን የጀግኖች አገር ሆና የባጀች ናት። ይህ ደግሞ ባዶ ቃል አይደለም፣ ታሪክና ቅርስ ነው። በመሆኑም ነው ለምን ፍርሃትና ድርባይነት ሰፈነብን ብለው መጠየቁ መመርመሩ የግድ ሆኖ በፊታችን የሚደቀነው። ፍርሃት ጥንቃቄ ከሆነ መልካም ነው። ፍርሃት ግን መፍረክረክና አገር ስትሸጥ ወገን ሲዋረድ በዝምታ ማየት መቀበል ከሆነ ኃጢአት حرام كمهون الفو صياف ونجل نو يزيغان ناغر انسم ياتفال ياسو اكسال ياسو الدبال لزيم نو زيغوش يهن يفراد بشتا اسو اكدو لاغرال نو تغل متايفري هنو من نسات مسلف ياللباتشو يهن لما درقن بكرميا ما درق ما كناون ياللباتشو تقباروش اللو ወንጀል የተፈጸፉና ቀይ ሽብርተኛ ወንጀለኞችን ከህዝብ ጎራ ማራቅ፣ የተሰውት አጋዮችን ባሉታዊ የሚከሱትን ወግዱ ውዳቂዎች ማለት፣ የወያኔ ተለጣፊዎችና ቀጥረኞችን ማጋለጥና መድረክ መንሳት ታሪካችንንና የጀግንነት ቅርሳችንን አሳልፈን ሳንሰጥና ሞትን ሳንፈራ በቃን ውርደት ብሎ ለትግል መነሳት ፍርሃትን ማቸነፍ ጠላት ወያኔ ነው ወያኔ የሚያጠቃን ደግሞ ስንፈራው ብቻ ነው ወያኔ የሚያጠቃን በጎራችን ጸረ ህዝብ ሽብርተኞችን ከሃዲና ቀጥረኞችን ይርመሰመሱ ዘንድ ከፈቀድንላቸው ነው ለከፋፋዮችና አንጃዎች ሰለባ ከሆንን መተባበርና የህዝብን ጎራ ማጽዳት ካቃተን ብቻ ነው ቱርክ መጣ ሲሉ ከተርበደበድን ነው ቱርክ ባይ መፈራ መሸበር ነኝ ወይ ኢትዮጵያዊ እኮ ነኝ ማለት መቻል አለብን ኢትዮጵያዊነት ያኮራል ፈሪሞን ያሳፍራልና መፍረክረኩን ለወያኔ እንተውለት
አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት ለመዩ ቱርክ ባይ የምሸሽ አውሮፓም ያውቆሃል አፍሪካም ያውቆሃል እስያም ያውቆሃል እንኳን የሰው ንጉስ ውሃ እንኳን ፈርዶሃል እኔ መዩ ቱርክ ባይ የምሸሽ
አድማጮቻችን በማስከተል ጻፍያው ወይዘሮ ይላኩልልን አጭር ጽሑፍ እናሰማለን ርሱም ይቅርታው ሳይቀድም የሰው ልጅ በልጅነት አሊያም በጅልነት ከፍ ሲልም ባቋበድነት የክብደቱና ጥፋቱ ሚዛን ከፍና ዝቅል በሚል መጠን ያጠፋል ይታረማል ይቀጣል ወይ እንደ አይነቱ በመረት ይታለፋል ዘመናዊ ፖለቲካ ከመጀመሩ 40 ዓመታት በፊት ሁለት የሶስቴ ኢትዮጵያን ለማዋጥ ሲንደረደሩ የመጡ ባዕዳን ጠላቶች ባይበገር ኢትዮጵያን ከንተደቆሶ ሲመለሱ አሊያም እዛው ደቆ ሲቀሩ የታሪክ የመስክርነት አሻራ አሳርፎለታል ታዲያ በየወቅቱ ባያላን ጉልበት አቅም አጥተው የሚገብሩ ዘለል ሲልም ለጥቅም ሲሉ የሀገር ጥቅም ይሸጡና የወገን ጠላት ሆኖ በባንዳነት ወገን ያስፈጁ ጥቂቶች አልነበሩም እንዲያውም አንዳንዴ ቁጥራቸው ከአርበኛው ላቅ እያለ የነጻነትን ቀን ያስረዘሙ ሽንባጆች በየዘመኑ የራሳቸውን ግብረ ጠልክንዋኔ ከውነው አልፈዋል በዘመናችንም በሀገር በቀል አምባገነን መንግስታት ጋር ጡት እየተጣቡ በሀገርና በወገን ጣት እየቀሰሩ ያብራክ ክፋዮቻቸውን ያስመተሩ የገረፉ ያስገረፉ ማንና ማን እንደነበሩ ዘመኑ ስላራቀ ማስረጃዎቹ እንደ ጠባሳችን አሊያም እንደ ንቅሳታችን በእጅና በልባችን የተከማቸው ዶሴ ያዝን አልጠፋም ሰው ያጠፋል ይታረማል ያጠፋል ይታረማል የበዛና የከፋ የደም ኃጢአት ቢኖርበት እንኳን ጸጸቱ አንጀቱን ከበላውና ጥፋቱን ካመነ በተለይ ህዝብ ማህሪ ነውና ያውም የኢትዮጵያ ህዝብ ለይቅርታ ማንም አይለውም ታዲያ አንዳንዱ የኢትዮጵያን ሩሩ ልብ እንደሞኝ የቂቤ ማሳይ ቁጥሮና በየጊዜው በየመጣ ስርዓት ቅጥረኛ ለመሆንና አቋሙን ለመቀያየር እስስትን የሚያስነቅ ፍጥነት ያሳያል ለጋ ሆነን ያኔ ይላሉ የዚህ ጽሑፍ ባለቤቷ ወይዘሮዋ አዎ ያኔ ለጋ ሆነን ሴት ወንድ እስላም ክርስቲያን ደቡብ ሰሜን ምስራቅ ምዕራብ የሚል መከፋፊያ መጋዝ ሳይበትነን የሃፓ ወጣቶች በነበርንበት ጊዜ የራሳችን አባል የነበረው አፈኛ ብርሃኑ ዳምጤ ወይም ብርሃኑ ደቡር አሊያም በዛሬው ስሙ አባ መላ ተብየው የሐሳብ ልዩነትን ሰበብ አድርጎ የግፍ ዶፍ ሲበዛ ሸብረክ ብሎ ወደ ደርግ የገባ የወቅቱ አደገኛ አንጃ የገዛ አብሮ አደጓደኞችን በከፍተኛ 5673 ጉለሌ ኮልፌ አውቶቡስ ተራ 7ኛ ተክለ ሃይማኖት አስፋልት ላይ ጉራንጉሩ በደም እንዲታጠቡ ያደረጉ ወደፊት ኢትዮጵያ የራሷ መንግስት ስታበጅ ህግ ሲኖራት ለፍርድ የሚያቀርቡት ዜጎች እድሜ ስታቸውና በርካቶች ናቸው በዚህ ጨካኝነቱ ደርግ እውቅፍ ውስጥ ገብቶ እስከ ደርግ መጨረሻ ደርግ የነበረ ደርግ ነው ከደርግ ልፈት በኋላ ትንሽ ትንፋሽ እንኳን ሳውስት በተለይ በውጭ ዓለም ለወያኔ ሀርነት ትግራይ ወደው ገባ አዶ የሆነ የስደተኛው ትግል ሲነቅፍ ሲያደናቅፍ ለወያኔ ምሰሶ ሆኖ ሲያገለግል የከረመ አባ መላ ከላይ እንደጠቀስኩት ህዝብ ማህሪ ቢሆነው ኃጢአተኛው ቢቻል ሳይነገረው አሊያም ሲነገረው የኃጢአቱን መንስኤ የኃጢአቱ ያስከተለውን መዘዝ ሲመዝና አንድ ሁለት ይያለ ሲናዘዝ እንጂ ዛሬ ታጋይ ጠፍቶ እሱ አታጋይና ሰባሳቢ መድረክ ሆኖ ብቅ ሲል መመልከትን የመሰለ ዳግም ሞት በተለይ በሱ ዱላይ ተቀጠቀጥ ነው በሱ ጣት የተጠቆም ነው በሱ ጥይት ወገን ላጣ ነው ሀዘናችን የከፋ ይሆናል ሌላው ቢቀር በ1970 እንኳን ይሰራውን እንዳለ بنናስቀምጠው እንኳን በ97 ምርጫ ስጋቸው የውያኔ ቅርጫውን ወጣቶች ላይ አከታይ ተፈውም ይረሳል። እንዴ ዛሬ የኢትዮጵያ ሰፊውዝ የትግል ሜዳ ምንም ሚግና ሚላጅ ባይኖርም ታሪካን ይኮለ ተፋቸው ምናምንቶች መጥራቀም ያገል መሆን የለብንም ብዬ ሐሳቤን ሳቀርብ ቢያንስ ቢያንስ ያባ መላ የብራኑ ደቡር ሌላ ለሱ ይቅርታ የሚጠይቅ ጋጋ ነው መስማት አልፈልግም። በራሱ ምላስ ካልሆነ ደሞ ባባ መላ አንድ ሰሞን እንባላ የኔ ጥያቄ ነው። መቼ ነው ኢትዮጵያ እናቶችንባ በፍትህ ወይን በይቅርታ የሚታበሰው? ወይዘሮ አነኝ ቸሪክ ተመን
መሰረታዊ ለውጥ አብዮት ሲባል እግዚኦ ግራዎች ኮሙኒስቶች መጡ ብለው የሚሩዱ የሰው በላው ካፒታሊዝም ስርዓት አዳናቂዎች ጥቂቶች አይደሉም። ስለረሱ ወይም ስለማያቁ ነው እንጂ አሜሪካን ከእንግሊዝ ለማላቀቅ የተካሄደውም ትግል የአሜሪካ አብዮት ይባላል። እንግሊዝም የራሷ አብዮት ወይም ሪቮሉሽን ነበራት። በአሜሪካ ራሳቸውን የአብዮት ሴት ልጆች ወይም Daughters of the Revolution የሚሉ የቀኝ ቀኞች ዛሬም አሉ። ችግሩ ከቃላት ጋር አይደለም። ደርጎችም ጓድ ጓድ ይባባሉ ነበር። የዚህ መግቢያ ሚናው ጥራዝነት ጠቅነትንና ጭፍንነትን ለመውቀስ ነው። አብዮት ለውጥ የሚሉና በህዝባችንናፊነት ጽኑ እምነት ያላቸው ቀቢጸ ተስፋ አያጠቃቸው። ሰፊው ህዝብ ያቸንፋል፣ ጭቁኑ ህዝብ ድል ያደርጋል ሲሉ የለበጣ ሳይሆን ጽኑ እምነታቸው ነው። በመሆኑም መስዋዕትነትን በድፍረት ይቀበላሉ። በዛሬ ነገ ጫጫታ አይደናገሩም አይሸበሩም። ግራ ቀኝ መሃል እየረገጡ ሰልፋ አበላሹም። በህዝባችንናፊነት ላይ አቋማቸው የጸና ነውና ዛሬ ጠላት ያበጠ የገነነ ቢመስልም ነገ ትንፋሽ ከንቱ መሆኑን አጠራጥርም። ዋናው ጉዳይ ጽናትና እምነት ነው። ባለፉት አመታት ጨለምተኝነትን ጋባሽ ሁኔታዎች በርከት ያሉ ናቸው። ታሪክም ዋሸ፣ ህዝብም ተበላሸ ለሚሉት ክፍሎች አመቺ ሁኔታ ተፈጥሮ ነበር። ያ ሁሉ የህዝብ ወኔ፣ ያ ሁሉ ታሪክ፣ ቅርስና ባህል የት ገባ? ምነው አፈር ሆነን? ወኔስ የት ገባ በሚል ኡኡታ ማሰማት የግድ ሊሆንብን ከከጀለ አመታት አልፈዋል። ተስፋ አስቆራጭ ክስተቶች እንዳሉ ሆነው ተስፋ ሰጪ ሁኔታዎች ደግሞ ብዙ ናቸው። ለምሳሌ የወያኔ መንጋ ህዳሴ ግድብ ብሎ ገንዘብ ሊዘርፍ ሲቃጣ በዚህ በዚያ ዜጎች ተሰልፈውና አዋክበው አሳፍረው ሰደውታል፣ አዋርደውታል። ይህ ያስደስታል። ሆዳሞችና ድርባዎች ደግሞ ለወያኔ ገንዘብ ሲለግሱም ታዝበናል። ተቃውሞም ግን ይብዛ ይቀጥል የምንለው ነው። እውነቱን ለመናገር ከሃዲዎች አንጃዎች በተኛ ወያኔ ጀሌዎች በዚህ በዚያ መድረክ ይዘው ብዙ ችግር ቢፈጥሩም ቀቢጸ ተስፋን የሚጻረሩ ክስተቶች ደግሞ ጥቂት አይደሉም። ጨለማው ቢሰፍንም ጎህም ሊቀዳለው ብሏል። ይህን መገንዘብና ብሩህ ተስፋን መንከባከብ ደግሞ ግዴታ ነው። በርግጥ ካዲዮችና ስግብግቦች በታጋይ ድርጅቶችና በትግሉም ላይ እየዘመቱ ነገም ጨለማ ነው ብለው ለአረመኔዎቹ ሊረዱ በመራወጥ ላይ ናቸው። ካባና ጭምብላቸው መጋለጥ አለበት። ከቅርብ ጊዜ ወዲህ ግን ሀገር ወገን ብሎ የሚነሳው ክፍል በርከትና ጠንከር እያለ ነው። በርግጥ ፖለቲካ ከባልትም ደረጃ ወደ የጦፈ ቲያትርነት ወርዷል። ፖለቲካ እንደ ባልት የተባለው ወደ ፖለቲካ ለንግድ ሂዶ ዛሬ ደግሞ ፖለቲካ ለመድረክና ተዋንያኖች ሆኖ ወያኔ እየፈነደቀ ነው። ያሳዝናል። ከለልተኛ ፖለቲካን ያሳፍናሉ። ሬዮት ሲሉ አበራሽ አይሉም። ወብሸት ሲሉ ተስፋዬ ታደሰን አሰፋ ማሩን ይረሳሉ። እገሌ ሲሉ እነጸጋዬ ደብተራውን ማንሳት ያማቸዋል። የጋራ ጀግኖች ሲሉ ይጠቡና እውቅናን ለብዙዎች ይነሳሉ። በወያኔ የጠባብ ቦይ ሊፈሱ ይነሱና ትግሉም ድርጅቶችም ላይ አልባሌ ክስ ከምረው ዘረኝነትን ያሰፍናሉ፣ ያናፍሳሉ። ተቆረቆርን ተጠቃን ይሉና ተቃውሞ ሲዘጋጅ ሰልፍ ሲባል በቦታው የማይገኙና የታዘብናቸው ጥቂቶች አይደሉም። የአማራ ህዝብ ተፈናቀለ ተበደለ ሲባል አማራነን ወዘተነን ብለው ኡባዮች በተቃውሞ ሰልፍ ላይ ሲገኙ አልታዩም። ጸረ ወያኔ ነን እያሉ ለወያኔ ህዳሴ ግድብ ሲያዋጡ የታዘብናቸው ጥቂቶች አይደሉም። ወያኔም ማንነታቸውን እየነገረን ነው። ለነገ ሂሳብ ማወራረድ መሰረት ይሆናል። ይህ እንዳለ ሆኖ ዜጎች በአገር ቤትም ሆን በባዕድ አገሮች አኩሪ ስራዎችን እየሰሩ መሆኑን መጥቀሱና ወያኔን ስላሳፈሩ ማመስገኑ የግድ ይሆናል። ሰው የለም፣ ተቃዋሚ የለም፣ ሁሉም ተኝቷል፣ ተገዝቷል ወዘተ ለሚሉት አሳፋሪ መልስ ነው ወያኔ በሄደበት ሁሉ መዋረዱ። ይህ ድል ቢሆንም አሁንም ግን የወያኔ አጫፋሪዎች በህዝብ ጎራ ሲንፈላሰሱ ይታያሉ፣ ጭምብላቸውን አጥልቀው ተቃዋሚ መስለው። እነዚህን ሁሉም ድርጅትና ዜጋ ማጋለጥና ማስወገድ ይኖርበታል። ዛሬም ብዙ ጸረ ወያኔ ልፈፋ እያሰሙ በተጨባጭ ግን ወያኔን ሳይሆን ተቃዋሚ ድርጅቶችን አጥብቀው የሚያጠቁ አሉ። እነዚህንም ከህዝብ ጎራ ደባልቆ መያዙ ስህተት ነው። ለወያኔ ተራ ሴራ ሰለባ መሆን ዛሬ ጅልነት ነው። 21 ውጉዝ ዓመት ተንኮላቸውን አይተናልና። ላለው ሁኔታ ጠላትን ማውገዙ መውቀሱ ከንቱ ነው። ጠላትማ ጠላት ነውና ስራው የጠላት ነው። ሌላ ሊሆንም አይጠበቅም። ትኩረት ምርምሩና ግምገማው ወደ ራስ መዞር አለበት። የት ላይ ደከምን? የት ላይ ለጠላት አመቸን? የት ላይ ለጥቃት ተመቻቸን ብሎ ማወቁ የኛ ግዳጅ እንጂ የወያኔ አይደለም። በተቃዋሚ ድርጅቶች ዘንድ ህብረት ከጠፋ የችግሩ ዋና ተጠያቂ ወያኔ አይደለም ዋናው። ፖለቲካ መነገጃ ከሆነ ወያኔ ተጠያቂ አይደለም። በፖለቲካው መስክ ነጋዴና አትራፊው ከበዛ ዋናው ተጠያቂ የህዝብ ጎራ ነው። መቀለጃና መጫወቻ መነገጃ ሆኗልና ከህዝብ እንቢታ ይጠበቃል። ለወራት የተቃወሙና የታገሉ ሙስሊም ኢትዮጵያውያን ያኮሩናል። ህዝብ ከባድ እንቅልፍ ውስጥ ገባ የሚለውን አክሽፈዋል። በጋምቤላ፣ ኦጋዴን፣ አፋር አማሮች፣ ኦሮሞዎች ወዘተ እያካሄዱ ያሉት ትግልም ሁሉ የሚመሰገን ነው። በአንጻሩ ደግሞ ትከሻውን ጫንቃውን ለሸክም ያመቻቸም አለ። ከትግል አንጻር ስናየው ያንቀላፋ የሚባለው ቁጥሩ ቀላል አይደለም። ታዲያ ምን መደረግ አለበት? የህዝብን ጎራ ሰርገው የገቡትን የወያኔ ቀጥረኞችና ፍራሾች እንዴት መታገልና ማክሸፍ ይቻላል? መሰረታዊ ጥያቄዎች። የህዝብን ክብርና ከባድ ትግል ለጥራዝ ነጠቆችና ነጋዴዎች አሳልፎ የሚሰጥ ህዝብ ከቶም ፍሬትን አያገኝም። ትግሉንና አመራሩን ካስመሳዮችና ነጋዴዎች ነጥቆ በእጁ ማስገባት አለበት። ሰርጎ ገቦችን ማስወገድ አለበት። ሌላ አማራጭ የለም። ጣሩ እንዲላላ የላላውን ወጥር ነውና በመጀመሪያ የራስን ጎራ ማጽዳት ወሳኝ ነው። ሁሉም የህዝብ ድርጅት በዚህ ግዳጅ መሰማራት አለበት።
ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ጽሑፍ ነበር። እኛም ለዛሬ ያለንን ዝግጅት በዚህ እናጠቃልላለን። ሳምንት እስከምንገናኝ ደና ቆዩን።